Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
የሶማሊያ ፓርላማ በዛሬው ዕለት የሀገሪቱን ፕሬዚዳንት በመምረጥ ላይ ናቸው። መሐመድ አብዱላሂ በቅጽል ስማቸው ፈርማጆ አዲሱ የሶማሊያ ፕሬዚዳንት ሆነው
ለመመረጥ የቀራቸው ጥቂት ጊዜ ነው። እንደዚሁም የወቅቱ የሶማሌ ፕሬዚዳንት ሐሰን ሼክ ማህሙድ ከመሐመድ አብዱላሂ በቅጽል ስማቸው ፈርማጆ ጋር ወደ ሁለተኛውና የመጨረሻው ዙር አልፈዋል። ፈርማጆ እየመሩ ናቸው።
محمد عبد الله فرماجو حسن الشيخ محمد شريف الشيخ احمد
በሌላኛው ዝግጅት በኢትዮጵያ ሶማሊያ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ቃል አቀባይ አቶ ሐሰን አብዱላሂን እናሳፍራለን። ስለ ድርጅታቸው ይገልጹልናል።
የራሱን ህዝብ የሚገል መንግስት ነው ሽብርተኛ ወይስ ለነጻነቱ ለፍትህ ለእኩልነት ለዲሞክራሲ የሚታገል ህዝብ ነው ሽብርተኛ? ሽብርተኛ ማለት ምን ማለት ነው?
እንደዚሁም ደግሞ የአዲሱ የኦባማ አድሚኒስትሬሽን ወይም የኦባማ አስተዳደር ያወጣው የእግድ ትዕዛዝ ምን ይመስላል? እንደዚሁም ምን ችግሮችን ያስከትላል? የህግ ባለሙያም ይዘናል።
ከ400 በላይ የሚሆኑ የኢትዮጵያ የሙዚቃ ባለሙያዎች በትናንትና ዕለት በያሬድ የሙዚቃ ትምህርት ቤት ተሰብስበው የፈጠራ ባለቤትነት መብታቸው እንዲከበር የሚሰራ ቡድን አቋቁመዋል። ይህንን በተመለከተም ዘገባ አለን።
በጣም በዛ ጥቃቱ ገብቷል። አሁን የሙዚቃ ቢዝነስ እየሞተ እየሞተ ወደቀ ማለት ነው። በቃ እየሰራን ብር የለም እየሰራን በቃ ሙዚቃው ህዝብ ይሰማዋል፣ ይደሰትበታል። እኛ ጋር ግን የሚደርስ ነገር የለም።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ ለዜናው ተመልሰን መጥተናል። የሶማሊያ ምክር ቤት አባላትን ቀጣዩን የሀገሪቱን ፕሬዚዳንት ለመምረጥ በሰጡት የበዛ ድምጽ ያገኘ ተወዳዳሪ ባለመኖሩ ሁለተኛው ዙር ምርጫ ሊያካሂዱ ነው። ከፍተኛ የጸጥታ ጥበቃም እየተደረገላቸው ነው። ፕሬዚዳንት ሐሰን ሼህ መሐመድ 88 ድምጽ በማግኘት ቀዳሚ ቢሆኑም እንደገና ሊያስመርጣቸው የሚችል ያህል ድምጽ አላገኙም። የቀድሞ ጠቅላይ ሚኒስትር መሐመድ አብዱላሂ መሐመድ 72፣ የቀድሞ ፕሬዚዳንት ሼህ ሸሪፍ ሼድ አህመድ ደግሞ 49 ድምጽ አግኝተዋል። ዛሬ ከሰዓት በኋላ ፕሬዚዳንት ለመምረጥ ድምጽ መስጠት የተጀመረው በመቋዲሾ ዋና አውሮፕላን ማረፊያ ሲሆን ጽንፈኛው ቡድን አልሸባብ የምርጫውን ሂደት ለማሰናከል እየዛተ ነው ተብሏል። ትላንት ሌሊት አውሮፕላን ማረፊያ አጠገብ ያረፈው ከባድ መሳሪያ ተኩስ ኃይለኛ ፍንዳታዎችን አድርሷል። ጉዳት ግን አላስከተለም ተብሏል። የምክር ቤቱ አባላት የምርጫ ካርዳቸውን በግልጽ በሚታይ የብርጭቆ ወይም የመስታወት ቅርጽ ያለው ሳጥን ውስጥ ሲያስገቡ ጋዜጠኞችና ዓለም አቀፍ ታዛቢዎች እየተመለከቱ ነው። ለፕሬዝዳንትነት እየተወዳደሩ ያሉት 21 ሰዎች ናቸው። ፕሬዝዳንት ሐሰን ሼህ መሐመድም እንደገና ለመመረጥ እየተወዳደሩ ነው። 3 ሌሎች ተወዳዳሪዎች ድምጽ መስጠት ከመጀመራቸው በፊት ከውድድሩ ወጥተዋል። እያንዳንዳቸው ተወዳዳሪዎች ለምክር ቤቱ ባደረጉት ንግግር በሀገሪቱ የጸጥታ ደህንነት እንዲመለስ እንደሚጥሩ፣ የሀገሪቱ ኢኮኖሚን እንደሚያዳብሩና ጽንፈኝነትን እንደሚዋጉም ገልጸዋል። የምርጫው ሂደት በሙስና የተበከለ መሆኑ ሲነገር ቆይቷል። ተወዳዳሪዎቹ ለመምረጥ ሲሉ ለምክር ቤት አባላት የገንዘብና የውድ ስጦታዎችን ጉቦ እየሰጡ ነው ሲባል ቆይቷል። አንድ ተወዳዳሪ ከ1.3 ሚሊዮን ዶላር በላይ እንደከፈሉም ተገልጿል። የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን እገዳ ትዕዛዝ በጊዜያዊ መልክ እንዲገታ ያደረገው የፍርድ ቤት ትዕዛዝ እንዲነሳ የዩናይትድ ስቴትስ መንግስት ያቀረበውን ጥያቄ የፌዴራል ይግባኝ ሰሚ ፍርድ ቤት በያዝነው ሳምንት ይመለከተዋል ተብሎ ይጠበቃል። መንግስት ከ7 ሙስሊሞች የሚበዙባቸው ሀገሮች የመጡ ሰዎች ለ90 ቀናት ያህል ወደ ሀገሪቱ እንዳይገቡ ወይም ስደተኞች ለ120 ቀናት ወደ አሜሪካ እንዳይገቡ ሊያግድ አይችልም በማለት አንድ የፌዴራል ፍርድ ቤት ዳኛ ማገጃ ማውጣቱ የሚታወቅ ማስታወቅ ነው። አሁን ታዲያ ሶስት ዳኞችን ያቀፈ የይግባኝ ሰሚ አካል ፍርድ ቤቱ ትዕዛዝ እንዲጸና ለማድረግ ወይም ለመጣል ወይም ደግሞ ጉዳዩን መልሶ እንዲመለከተው ወደ ፌዴራሉ ፍርድ ቤት ለመላክ ይወስናል። በሌላ ዜና የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሴናተር ጄፊ ሴሽን የሀገሪቱን አቃቤ ሕግ አድርጎ ለማጽደቅ ዛሬ ማታ ድምጽ እንደሚሰጡ ይጠበቃል። ምክር ቤቱን በብዝሃነት የሚቆጣጠሩት ሪፐብሊካውያን በመሆናቸው ፕሬዚዳንት ዶናልድ ትራምፕ የሰየሟቸውን ጄፊን ለማጽደቅ የሚያስችል የአብዛኛውን ድምጽ ለማግኘት አይከብዳቸውም ተብሏል። የምክር ቤቱ አባላት የሆኑት ዲሞክራቶች በኢሚግሬሽንና በሲቪሎች መብት አቋማቸው ላይ ጥያቄ አንስተዋል። በመጨረሻም የሶሪያ አማጽያን በቱርክ እየተረዱ አልባብ የተባለችውን እስላማዊ መንግስት ነኝ የሚለው ቡድን የያዘችውን ከተማ የከበቧትን ስትራቴጂያዊ ኮረብታዎችን ይዘዋል ሲል የቱርክ ወታደራዊ ኃይል ዛሬ ተናግሯል። የቱርክ ወታደራዊ ኃይሎችና የሶሪያ አማጽያን ተባብረው ትላንት ማታ በከፈቱት ጥቃት ከከተማይቱ ወጣ ብለው በሚገኙ ምዕራባዊ ክፍሎች ቦታዎችን እንዲይዙ ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የሶማሊያ ፓርላማ በዛሬው ዕለት የሀገሪቱን ፕሬዚዳንት በመምረጥ ላይ ነው።
መሐመድ አብዱላሂ ፈርማጆ፣ ሐሰን ሼክ መሐሙድ፣
ሸሪፍ ሼክ አህመድ። የወቅቱ የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ ከአህመድ መሐመድ አብዱላሂ በቅጽል ስማቸው ፈርማጆ ጋር ወደ ሁለተኛውና የመጨረሻው ዙር አልፈዋል። ማምሻውን ድምፅ እየተሰጠ ይገኛል። ለመሆኑ ፈርማጆ ማን ናቸው? ከሶማሌኛ ዝግጅት ክፍላችን መሐመድ ኦላድ ሐሰንን ይዘናል። የምሽቱ የጋቢና ጉዟችን በሶማሊያ መዲና ሞቃዲሾ ይሆናል። የምርጫ ሂደቱ በቀጥታ በቴሌቪዥን እየተላለፈ ነው ያለው። አሁን መሐመድ ኦላድ ሐሰን እዚህ ስቱዲዮ ተገኝቶ በዚህ በሶማሊያ ምርጫ የፕሬዚዳንታዊ ምርጫ ያለውን ቁጥር ይገልጽልናል። የመጀመሪያው ዙር አልፏል። ወደ መጨረሻው የተሸጋገሩት ሁለቱ ናቸው። ኦላድ
ሶማሌ new president now is Farmajo, the former prime minister of Somalia. He won the election in the second round when the former president Hassan Sheikh Mahamud decided to give up because Farmajo got 180 votes while the president got 97. So Somalia has now a new president who is now in the...
Is it true it's a new president or are they passing to the final round?
He's the new president.
It's official.
Because the Somali president Hassan Sheikh Mahamud officially said before the third round that he's no longer running for the third round and he gave up and he
Selezi Somali president for the sostenyaw zur
he announced that the current Somali president is Farmajo
Somali president Farmajo nacho bilawal
public in the Somali capital
ahon be Somalia Medina Farmajo
heavily
Mohamed Abdullahi no
Somalia Somali airport
qala mahal la yefetsmalu no yalen ye Somali kifel baldarabachin Mohamed Olad Hassan no
አሁን እንግዲህ ሄኖክ መሐመድ ወላድ አሰነን እዚህ ዘኗል። በዜናው ላይ ስናነበው ይሄዱ ነው ይያልን ነበር።
አዎ ነገሩ
እየተለዋወጠ ስለመጣ ነው። አሁን እንግዲህ ተመርጠዋል ሊመረጡ ነው የሚል ነበር ይያልን ያለ ነው። አሁን መሐመድ ተመርጠዋል ይያለ ቃለ መሐላ ሊፈጽሙ ነው ይያለ ነው። አድማጮቻችን በዛ ማስተካከያውን እንዲይዙት ለማለት ነው።
መልካም። አዎ በቀጣይነት እንግዲህ ምንድነው የሚሆነው በሶማሊያ ኦላድ?
Well, Somalia is now going to a new phase of leadership.
Mohamed
Abdullahi Farmajo, who was the former prime minister of Somalia, Somali-American diplomat, well-known Somali guy in Somali politics, is now becoming the president. And in the next 30 days, he will announce a prime minister.
በሚቀጥሉት ጥቂት ቀናት ውስጥ ጠቅላይ ሚኒስትራቸውን ይገልጻሉ።
including how he will build a new government, how he will build Somalia, how he will
save አዲስ መንግስት ለመመስረት በሚቀጥሉት ቀናት ይንቀሳቀሳሉ። እንግዲህ የሶማሊያን የፖለቲካ ሁኔታ
ለማረጋጋት እንደዚሁም ደግሞ መንግስቱን ለማጽናት እንቅስቃሴ ያደርጋሉ።
And a lot of challenges are ahead, including security and attacks from Al-Shabaab.
የጸጥታ ጉዳይና ከአልሸባብ የሚሰነዘሩ ጥቃቶችንም በተመለከተ እንግዲህ አዲሱ ጠቅላይ ሚኒስትር አዲሱ የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፈርማጆ የሚሰሩት ስራ በሚቀጥሉት ቀናት የሚታይ ይሆናል የሚል ነው። ቀጣዩ ጥያቄ ለመሐመድ ኦላድ ሐሰን ማናቸው ፈርማጆ?
He's a Somali diplomat and former prime minister of Somalia before Hassan came into power.
Diplomat nabaru, wakil nabaru, kazda askaddemo degmo ጠቅላይ ሚኒስትር ነበሩ። የሚታወቁት የሶማሊያን ብሔራዊ ሰራዊት በማዋቀር ነው።
Selected the or gave their votes to the new prime minister at new president let me say is are the people who are nationalists who think that Somalia
the Somalia ብሔራዊ ጥቅምን የሚፈልጉ ሰዎች ናቸው ድምጻቸውን እየሰጧቸው ያሉት። ይህ ፖለቲከኛ ሶማሊያዊ ፖለቲከኛ በተለይ በሀገር መረጋጋት ዙሪያ የሰሩትን ስራ የፓርላማ አባሎቹ የሚያደንቁላቸው መሆናቸውን በድምጻቸው ነው የገለጹት። በተለይ ለሶማሊያ ሰራዊት የሚሰጡት ድጋፍ በጣም ወሳኝ እንደሆነ ነው የሚገልጸው መሐመድ ኦላድ ሐሰን።
treatment so that's why they say he's the new guy.
እንግዲህ ቀጣዩ የሶማሊያ ፕሬዝዳንት ሳቸው እንዲሆኑ ያደረገው በተለይ ሀገሪቱን በማደራጀት ሰራዊቱን በማደራጀት የጸጥታ ሁኔታን በማስጠበቅ ባደረጉት ድርሻ እንደሆነ ነው የገለጸው። ኦላድ በስተመጨረሻ የሶማሊያ የፕሬዝዳንታዊ ምርጫ በቀጥታ በቴሌቪዥን ስንመለከተው የነበረ ነው። ሂደቱ ምን ይመስል ነበር?
Well, basically his speech after the winning, Farmaajo said he is going to build a government that will save Somalia from the more than 25 years of civil war and lawlessness.
ከ25 አመታት በላይ ከዘለቀ የእርስ በርስ ጦርነትና የፍትህ መጥፋት አጠናክሮ የሀገሪቱን ደህንነት በማስጠበቅ የፍትህ ስርዓቱን በመዘርጋት እንደሚሰሩ ነው ሲናገሩ የቆዩት። ከጎረቤት ሀገሮችም ሰላም እና ጸጥታ እንደዚሁም ትብብር ለማጠናከር የሚሰሩ ሰው ናቸው። በተለይ የምጣኔ ሀብት ጉዳይ ላይ ወጣቶች ስራ እንዲያገኙ የሶማሊያ ወጣቶች ትምርት እንዲያገኙ በመርጫ በመረጡን ዘመቻቸው የገለጹበት ሁኔታ እንደሆነ መሐመድ ኦላድ ሐሰን የሶማሊያ ክፍል ባልደረባችን የገለጸልን ነው። Thank you Olad እናመሰግናለን።
Thank you Enoch.
ወደ ተከታዩ ዘገባችን እናልፋለን። ወደ ኦጋዴን ሶማሌ ክልል ይወስድናል። በዛ የሚንቀሳቀሰው የኢትዮጵያ አማጺ ቡድን የኦጋዴን ብሔራዊ ነጻ አውጪ ግንባር የፖለቲካ እንቅስቃሴው ምን እንደሚመስል የድርጅቱ ቃል አቀባይና የማዕከላዊ ኮሚቴ አባል አቶ ሐሰን አብዱላሂ እዚህ ስቱዲዮ መጥተው ያብራሩልናል ስለ ድርጅታቸው የሚገልጹት።
እንደምናውቀው የኢትዮጵያ መንግስት እኛ ብቻ አይደለም ሽብርተኛ ብሎ የሰየመው። ኦናግም የኦሮሞ ነጻነት ግንባርም እንደዛ ብሎ ነበር። ግንቦት ሰባትም እንደዛ ብሎ ነበር። ግን ሽብርተኛ ማለት እኮ ራሱ ቃሉ መዘርዘር መቻል አለበት ማን ሽብርተኛ እንደሆነ። ህዝቡን የራሱን ህዝብ የሚገልል መንግስት ነው ሽብርተኛ ወይስ ለነጻነቱ ለፍትህ ለእኩልነት ለዲሞክራሲ የሚታገል ህዝብ ነው ሽብርተኛ? ሽብርተኛ ማለት ምን ማለት ነው? ሽብርተኛ እኮ እንደ አሽባብ ማለት ነው።
አልሸባብ ጋር ያላችሁ ግንኙነት ምን
እሱ በጭራሽ እኛ ካም በፊትም አልሸባቦች ከእኛ ማዕከላዊ ኮሚቴ አስሩ ገሎብናል። መጨረሻ አሁን ባለ ከሁለት ወር በፊት መከላከያ ዋና ኃላፊያችን ነው የገደሉት። እና ከአልሸባብ ጋር ጠብ ነው ያለን። ማንን ነው አልሸባብ ከኦጋዴን ያስወጣው? አልሸባብ ኦጋዴን ሊረግጥ አይችልም። እኛ ላይ ያስወጣ ነው። የኢትዮጵያ መንግስት ከአልሸባብ ጋር ይሰራል፣ እኛ ግን ከአልሸባብ ጋር እንዋጋለን። ይሄ ነው እኮ ሽብርተኛ ማለት።
እርግጥ የኢትዮጵያ መንግስት አልሸባብን ለመዋጋት ነው ሶማሊያ ያለሁት
ይላል። ያዘበስ ነው። ምክንያቱም አንዳንድ አሉ ኢንፎርሜሽን የምናገኛቸው ኢትዮጵያ መንግስት ከአልሸባብ ጋር ይሰራል ብለን ነው ምናምን ነው።
እንግዲህ የኢትዮጵያ መንግስት ይህንን አይልም። የኦጋዴን ብሔራዊ ነጻ አውጪ ግንባር በሚያደርገው እንቅስቃሴ በተለይ በኦጋዴን አካባቢ ሶማሌ ክልል ውስጥ ምን ያህል ወታደሮች አሏችሁ የትጥቅ ትግል የምታደርጉ ከሆነ?
ለሚታወቀው የኦጋዴን ነጻነት ግንባር ከ1994 ዓመተ ምህረት ጀምሮ ከኢህአዴግ ጋር ወይም ከቲፒኤልኤፍ ጋር ሲዋጋ ነበር እና አሁንም ውጊያ እንደቀጠለ ነው። 20 ዓመት ተቆጥሯል። ኃይል ይህን አሁን በዚህ ኢንተርቪው ላይ ይህንን ያህል ኃይል አለን ብዬ ለመናገር አልፈልግም። ምክንያቱም ይህ ሚሊትሪካሊ ስትራቴጂ ስለሆነ ይህንን ያህል ኃይል አለን ብዬ ለመግለጽ አልፈልግም። ግን
ስልታችሁ ግን እንደዚህ በቀጥታ ከኢትዮጵያ መንግስት ሰራዊት ጋር ከመጋፈጥም ያለፈ በህዝቡ ውስጥ ተሰግስጎ ያሉ የጦር ሰራዊት አባላት ያሉበትና በቀጥታም ቢሆን ደግሞ ከኢትዮጵያ መንግስት ሰራዊትም ጋር በቀጥታ የተኩስ ልውውጥ የምታደርጉባቸው አጋጣሚዎች እንዳሉ የእናንተም መግለጫዎች ያትታሉ። የኢትዮጵያ መንግስት በተለያየ መልኩ የሚገልጸው ጉዳይ ነው። ይህን ስልት ለምን መረጣችሁ?
ምክንያቱም ኢህአዴግ አገሪቷን ከተቆጣጠረ ወዲህ 1991 ዓመተ ምህረት እንደ አውሮፓ አቆጣጠር የነበረውን ጊዜያዊ መንግስት ተሳትፈን ነበር እና ተስማምተን በቻርተሩ ላይ ለሁለት ዓመት ያህል ትራንዚሽናል ገቨርንመንት ላይ ይመሰረታል ብለን ካመን በኋላ ከተፈራረምን በኋላ እና ሁለት ፓርላማዎች ከገባ ውስጥ ኢህአዴግ የራሳቸውን ጉልበትና ኃይል ካጠራቀሙ በኋላ ውሳኔው ወስዶብን የእኛን ጦር ወርሮ የራሳቸውን ቡበት ወይም ዝም ብሎ በስም የሆነ ፓርቲ መስርተው ከእኛ ጋር ጦርነት ጀመሩ። ያ በዛም ምክንያት ነው እኛ የጀመርነው ጦርነት የተገደድንበት ጦርነት ነው። እኛ የመረጥነው ሳይሆን እነሱ ሄድኳርተራችን ላይ ዘመቻ በማካሄድ ሼክ ኢብራሂምን የቀድሞው የኦቢናግ ሊቀመንበርን ለመግደል በጥቅስ ነው የወጡት ያን ጊዜ።
ስለዚህ ልክ ተመሳሳይ ነው። የኦሮሞ ነጻ አውጪ ግንባር ኦነግም በተመሳሳይ በሽግግር መንግስት ውስጥ ከተሳተፉ በኋላ አመራሮቹ የወጡበት ሁኔታ ነው ያለው። ሁሉን አሳታፊ እኩል የሆነ የፖለቲካ መድረክ ስለሌለ ማዕከላዊ መንግስት ነው ሁሉን የሚቆጣጠረው በሚል ነው የወጡት። ስለዚህ መንገዳችሁ አንድ አይነት ይመስላል በዚህ ዙሪያ። እዚህ ላይ አንድ ማነሳው ጥያቄ ምንድን ነው፣ ከየትኞቹ ድርጅቶች ጋር ነው ተባብራችሁ አሁን የምትሰሩት? የትብብራችሁስ አምዶች ምንድን ናቸው? በምን ሁኔታዎች ነው የምትተባበሩት?
ጥሩ ጥያቄ ነው። ትብብር ያለን ከኦነግ ጋር፣ ኦሮሞ ነጻነት ግንባር፣ ከቤኒሻንጉል ነጻነት ንቅናቄ፣ ከሲዳሞ ብሔራዊ ነጻነት ግንባር፣ ከጋምቤላ እና ከቤኒሻንጉል ጋር ነው ያለ ነው። አምስት ድርጅቶች ነው አንድ ላይ መተን ትብብር የፈጠረው። ይህ ትብብር ምን ይባላል? PAFD ፒፕልስ አሊያንስ ፎር ፍሪደም አንድ ዲሞክራሲ፣ የህዝቦች ንቅናቄ ለዲሞክራሲና ለነጻነት ነው። እና መስፈርታችን ያው አዲጅቷን ኢትዮጵያ ተፈጥራ ህዝቡ የራሱን እድል የራስ መወሰን መብት እንዲከበርለት ነው ይህንን አምስቱ ድርጅቶች የተስማሙበት። እና ያም ሆኖ አሁን ከሌሎችም ድርጅቶች ጋር በመነጋገር ላይ ነው ያለ ነው። እና ለምሳሌ
ስለዚህ እንግዲህ አሁን በፖለቲካ ንግግር ብዙ ጊዜ ከፖለቲካ ተቃዋሚዎች ጋር በምንነጋገር ጊዜ ህዝቡ የራሱን እጣ ፈንታ ይወስን የምንል ከሆነ ብዙ ጊዜ ያ ማለት ራሱን ችሎ ሀገር የመመስረት ፍላጎት ያላቸው ሰዎች ናቸው ህዝቡ የራሱን እድል በራሱ ይወስን የሚል ሀሳብ ሲያራምዱ የምንሰማው።
ትክክል።
ሀሳባችሁ እንደዛ ነው?
እኔ እኮ ቅድም ነገርኩ፣
ደግሜ እየጠየቅኩ ነው።
እሺ፣ ህዝቡ ነው ራሱን የሚወስነው። የራሱን እድል በራሱ ህዝቡ እንዲወስን ነው እኛ ዋና አላማችን። ግን እኛ ጣልቃ ገብተን ትቆረጣላችሁ አንልም። እኛ ህዝቡ ነጻነቱን፣ እኩልነቱን፣ ፍትህ እንዲያገኝ እና የአንድ ብሔረሰብ የበላይነት እንዲቀር አዲስ ኢትዮጵያዊት እንድትመሰረት አሁን እንደሚታወቀው ሁሉ የኢትዮጵያ ህዝብ ተነስቶ ነው ያለው። ከኦሮሞ ወንድሞቻችንና እህቶቻችን እየተገደሉ ናቸው። የአማራ ወንድሞቻችንና እህቶቻችን እየተገደሉ ናቸው። ያ ሁሉ በኦጋዴን የተጀመረው አሁን እጣው ሌላ ቦታ ደርሷል እና ህዝቡ ከጎን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሆይ ብሎ ነው አሁን ህዝቡ የተነሳው። ያ እንዳይሆን ኢትዮጵያ በአሁኑ ጊዜ ያለችው በመስቀለኛ መንገድ ነው ያለችው። በአሁኑ ጊዜ ኢትዮጵያ የሚታየው በጣም አስቂኝ ድርጅቶች ስለሚፈጸሙ ያ ደግሞ የሚያመራው መንገድ በጣም አስቃቂኝ ሊሆን ይችላል።
በጣም ነው የምናመሰግነው የኦጋዴን ብሔራዊ ነጻ አውጪ ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ሀሰን አብዱላሂን እናመሰግናለን። በቀጣይነት የመጨረሻውን ውይይታችንም በነገው ዝግጅት የምናቀርብ ይሆናል።
ልጠይቅ ነበር የለውም ወይ ቀጣይ ብዬ መልሰዋል። ወደ ሌላ ዝግጅት ነው የምንሻገረው። ከ400 በላይ የሚሆኑ የኢትዮጵያ የሙዚቃ ባለሙያዎች በትላንትናው ዕለት በያሬድ ሙዚቃ ትምህርት ቤት ተሰበስበው የፈጠራ ባለቤትነት መብታቸው እንዲከበር የሚ የሚሰራ ቡድን አቋቁመው ለመንቀሳቀስ ወስነዋል። ሙዚቀኞቹ ማህበር አቋቁመው ባለሙያዎች ከስራቸው የሚያገኙትን ጥቅም ለማስከበር እንዲሁም የባለቤትነት ማረጋገጫ እንዲኖራቸው የሚችሉበትን መንገድ እያፈላለጉ ነው። በተለይ አስቀድሞ ወጥቶ የነበረው የቅጂ መብት አዋጅን በማስፈጸም ረገድ ያሉ ክፍተቶችን እንዲሁም በአዳዲስ ቴክኖሎጂ የሚገኙ ጥቅሞችን በህግ እስከ ማሻሻል የሚደርስ ስራ ለመስራት አስበዋል። ወንድሜነህ አሰፋ የሙዚቃ አቀናባሪ ነው። የሙዚቃ ባለሙያዎቹ የስራ አስፈጻሚ አባል ነው። ስራፌል ሽፈራው ቤቲጂንና ሃይሌ ሪውትስን ጨምሮ አነጋግሯቸዋል። ጉዳያቸውን ዛሬ በጋቢና ተሳፍረው ያስረዳሉ።
ምንድን ነው የተሰበሰብንበት አላማ? ኢትዮጵያ እንግዲህ በጣም ቆንጆ የሆነ የቅጂና ተዛማጅነት ኮፒራይት ኤንድ ኔበሪንግ ራይት አላት። አዋጅ 410 ይባላል። በ1996 ነው የታወጀው። ከዚያ በ2007 ደግሞ የማሻሻያ አዋጅ ተብሎ ያልተሟሉ የእደ ጥበብ ዘርፍ ነበረ፣ እሱ ተከቶበት የማህበር አደረጃጀት ይሄ የኮፒራይት ሶሳይቲ እንዴት መመስረት አለበት የሚለው አንድ ላይ ተጠቃሎ ወጥቷል። ስታየው አዋጁ ታውጆ አስራ ሁለት አመት ከምናምን ሆኖታል። በዚህ ውስጥ ምንም እየተደረገ ነገር አልነበረም። ስለዚህ አሁን ምንድን ነው ዛሬ የተፈጠረው ነገር? የተወሰን የኢትዮጵያ ሙዚቀኞች ማህበር አባል የሆንን ሰዎች አዋጁን በደንብ አይተነው በደንብ አጥንተነው እንዴት ማድረግ አለብን፣ እንዴት የራሳችን የኮፒራይት ሶሳይቲ የኢትዮጵያ የሙዚቃ ኮፒራይት ሶሳይቲ የሚለውን ነገር በስነስርዓት በዝግጅት አድርገን ከቀረው የሙዚቀኛ ማህበረሰብ ጋር ዲስከሽን ለማድረግ እና የሚያስፈልጉ ሌሎች ማህበሮችን ለመመስረት ላይ ይሄ የአመንጪዎች ማህበር፣ አቀናባሪዎች፣ የማደራጅ ግጥም ደራሲ ማህበር የላቸው እነሱን ማህበሮች መስርተን የድምፅ ሪኮርዲንግ ፕሮዲውሰር ማህበር መስርተን የኢትዮጵያ ሙዚቀኞች ማህበር አለ፣ የድምፃን ማህበር አለ። እነሱን አንድ ላይ ይዘን ኢትዮጵያ የራሷ የሆነ የሙዚቃ ኮፒራይት የጋራ አስተዳደር ማህበር ይኑራት፣ ህጉ ይከበር የሚለውን ነገር ነው የተወያየ ነው። ተወያይተን በጣም አሪፍ ውጤት ነው ያገኘ ነው። ምክንያቱም እናቀርብ ለቀረው ሙዚቀኛ ይህን ነገር ላላወቁት ሙዚቀኞች ስናሳውቃቸው በጣም ነው የተደሰቱት።
ከዚህ በፊት የኢትዮጵያ የኮፒራይት ማህበር ነበረ እነ ዳዊት ይፍሩ እንደውም የሚመሩት።
እሱ ማህበር በተመሰረተ በሁለተኛ አመቱ ነው የፈረሰው። ይሄንም በቅርብ ጊዜ ነው የሰማነው። ሌላ ግን የጋራ አስተዳደር ማህበር በአእምሮ ጥበቃ ጽህፈት ቤት ስር ሊቋቋም እንቅስቃሴ ላይ ነበሩ። አንድም ያነቃቃን ነገር እሱ ነው። ምንድን ነው የተደረገው? ሁሉንም የሙያ ማህበር፣ የኦዲዮቪዥዋል አሳታሚዎች ማህበር፣ የነጋዴዎች ማህበርንም ጨምሮ አንድ ላይ መርጅ ተደርጎ ሊመሰረት ነው የነበረው። ይሄ ደግሞ መሆን የሌለበት ነገር ነው። ኢቨን እናንተ ያላችሁበት የአሜሪካን ኤክስፒሪየንስንም ብታይ በጣም ትልቁ የሚዚክ ኮፒራይት ሶሳይቲው ነው። እዛ የፊልም ኮፒራይት ሶሳይቲ ለብቻው አለ። ሁሉም ለምን አንድ ላይ ይሆናል? አሰራሩም አይፈቅድም። አዋጁ ደግሞ ለባለመብቶች፣ ለፈጠራ ባለመብቶች ይፈቅዳል በሚል የተንቀሳቀስ ነው። እንደገና ደግሞ ኢትዮጵያ የራሷ የሆነ የሙዚቃ ኮፒራይት ሶሳይቲ ኖሯት አያውቅም። አዋጁ ነበረ፣ ግን የሚያስፈጽም አካል ይሄ የኮፒራይት ሶሳይቲ የሚባለው ሮያሊቲ የሚሰበስብ ከሬዲዮ ስቴሽን፣ ከዲጄ፣ ከሬስቶራንት፣ ከብዙ በብዙ መልክ ኦንላይን ካሉ ስትሪሚንጎች እነሱ ሞኒተር የሚያደርግ ምንም ነገር አልነበረ። አሁን ግን ሁሉ ነገር ሞኒተር መደረግ ስላለበት በጣም በዛ ጥቃቱ ገብቷል። አሁን የሙዚቃ ቢዝነስ እየሞተ ወደቀ ማለት ነው። በቃ እየሰራን ብር የለም፣ እየሰራን በቃ ሙዚቃው ህዝብ ይሰማዋል፣ ይደሰትበታል። እኛ ጋር ግን የሚደርስ ነገር የለም። ስለዚህ ይሄ ነገር ገብቷል። እየተጋጋለ ሲመጣ እዚህ ደረጃ ደረሰ ማለት ነው። ዛሬ ማህበሩን እንደምንመሰረት ተስማምተን ወጣን። ማህበር ለመመስረት ከማህበራት ማደራጃ ጋር ተነጋግረህ ፕሮሰሱን፣ ሂደቱን ጠብቀህ፣ ህጋዊ መንገዱን ጠብቀህ ስለሆነ የምታደርገው አባላት ስለሚያስፈልጉ ዛሬ አባላት አገኘን ማለት ነው።
ምን ያህል ሙዚቀኞች ተገኙ ዛሬ? የት ነበር? እስቲ ንገረኝ ስለነበረ ሁኔታ።
እንትን ነው በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ኮንሰርት ሆል ነው የነበረው። 400 አካባቢ ከ400 በላይ ሙዚቀኛ ተገኝቷል። ይህን የሚያስተባብር ኮሚቴ ደግሞ ተዋቅሯል። ከ30 በላይ ሰዎች ያሉበት ማለት ነው።
እንዴት ለመስራት ነው ያሰባችሁት? ቀላል ስራ አይመስልም ሲያዩት ወደፊት።
በጣም ከባድ ነው። ምንድን ነው ከስር የሰራ ነው ስራ፣ ሌሎች ሀገሮች ላይ እነዚህ ነገሮች እንዴት ነው የሚሰሩት? አሁን እኛ አዲስ ኢንቬንት የምናደርገው ነገር ወይ የምንፈጥረው ነገር አይኖርም። የሌሎች ሀገሮች ሲስተምን በጣም ተጠቃሚ የሆኑት ለምሳሌ ከአፍሪካ የናይጄሪያ፣ የጋና፣ የደቡብ አፍሪካ ተጠቃሚ የሆኑ በሙዚቃ ዶሚኔት ያደረጉና ገንዘብ ሜክ ያደረጉ ጠንካራ የኮፒራይት ሶሳይቲ ያላቸው ሀገሮችን ልምድ ነው እየወሰድን ያለ ነው። እንዳውም ከእነሱ ሰዎች ሁላ እንደሚመጡልንና ልምዳቸውን እንደሚያካፍሉን ነው። እንደገና መገኘት ያለባቸውን ቴክኖሎጂዎች ማግኘት እንደምንችል ነው የተረዳ ነው። በኋላ ላይ የሚሆነው ነገር ማህበሩ ይመሰረታል፣ በቦርድ የሚመራ ነው የሚሆነው። ጠቅላላ ጉባኤ ይኖራል። ውሳኔ የሚወሰኑት በጠቅላላ ጉባኤ ነው። ሮያሊቲ ፔመንቱ ከምንም አይነት ነገር ሮያሊቲ ፔመንት ሲገኝ ፔፐራይዝድ ነው። ታክስ ይከፈልበታል። ይሄ የኮፒራይት ሶሳይቲ ስራ ላስፈጸመበት ማክሲመም እስከ 30% ሊወስድ ይችላል። እንደየሀገሩ ሁኔታ እንደ ገቢው መጠን ይወሰናል ይላል። ስለዚህ በዚህ ሲስተም ነው የሚሄደው። አንዴ ሲስተሙ ከተዘረጋ ማንንም ይሁን ማቦር ቢት ሊገባው ማይገባው ማተር አያደርግም፣ እንደ ባንክ ማለት ነው።
ገባይ
እዚህ በጣም ሰፊ ስራ ይጠይቃል እነት ነው። ግን ባለሙያዎች በየፊልዱ ባለሙያዎች እናካትታለን። እነሄንን ራሳችን ምንሰራው ነገር አይደለም።
ገባይ በጣም ጥሩ። እሺ አሁን ይሄ ለወደፊት ነው። ከኋላስ አሁን ወደ ኋላ ሄደን አሁን ለምሳሌ ይሄን አርቲስት ላውን ገሰሰ ሙዚቃ አለ እንደነዚህ አይነት ሙዚቃዎች ላይክ ብዙ ምንተን ይሌላቸው አልፈዋል ኦሬዲ ሙዚቀኞቹም አልፈዋል እና ብዙዎች በእነዚህ ሙዚቃዎች አይ ቲንክ ላይ ራሱ አውጥተው ሲሸጡ ያያየሁኝ ነውና እነዚህ ሲያለፉት ሙዚቃዎች
በጣም ነው የሚያሳዝነው።
አዎ ካለፉ ያል የተሰሩት ኦሬዲ ላይክ አሁን እንደዚህ ሆኑት ሙዚቃዎች
እንዴት ነው የሚለው መሰለ አዋጁ ላይ ምን ይላል መሰለ አንድ የሥራ ባለቤት የፈጠራ ሥራ ባለቤት ከሞተ ቀን ጀምሮ ከሞተ ጀምሮ እስከ 50 ዓመት ድረስ ወራሾች ተጠቃሚ ይሆናሉ ነው የሚለው። ባለመብቶች ናቸው ነው የሚለው ከሞተ እስከ 50 ዓመት ድረስ። ስለዚህ ወደ ኋላ ሄደህ 50 ዓመት መቁጠር ነው። ከ50 ዓመት በፊት ያሉትን አይመለከትም ማለት ነው።
የህዝብ ይሆናል ከዛ በኋላ
የህዝብ ይሆናል። ስለዚህ ወደ ኋላ ትሬስ ባክ የሚያደርገው 50 ይርስ ነው ማለት ነው።
እሱንም ክሌም ታደርጋላችሁ ማለት ነው።
ተደባቸዋል ማለት ነው።
በጣም ጥሩ፣ በጣም ደስ ይላል። ወንድሜን እንግዲህ ስለሰጠኝ መረጃ በጣም ነው የማመሰግነው። ደግሞ ሂደታችሁን እየተከታተልኩኝ እንደዚህ ይዘግባለሁኝ።
አመሰግናለሁ። ቴንክ ዩ።
ቤቲጂ ነኝ፣ የኢትዮጵያ ሙዚቀኛ ነኝ። ወደፊት ተስፋዬ ምንድን ነው? በጣም ብሩህ ተስፋ ነው የሚታየኝ። ይሄ ማህበር ተመሰረተ ማለት በቃ የሙዚቀኛ ህይወት እስከ ወዲያኛው ተቀየረ ማለት ነው። ሙዚቀኛ ለገንዘብ ብሎ መስራት ትቶ ግን ለሙዚቃው ለጥበቡ ብሎ መስራት ይጀምራል ማለት ነው።
ኃይለ ህይወት ነኝ። ጤና ይስጥልኝ። ከአዲስ አበባ አርቲስቱ ሲቸገር ኖረዋል ማለት አንድ ጊዜ ይከፈለዋል። ከዛ በኋላ ያ ስራ ለብዙ አመት በነጋዴዎቹ እጅ ነው የነበረው። ውሉም አልቆ ውሉን አይመልሱም። ሙዚቃ የምታወጣው በእነሱ መንገድ ስለሆነ ሌላ መንገድ የለህም። ስለዚህ እነሱን ፈርተህ ነው የምትኖረው። ሮያሊቲውም አልተከበረም። ህግ ግን ነበረን። በጣም ጥሩ አዋጅ አለን አሁን፣ የቅጅና ተዛማጅ መብቶች አዋጅ እና በህጉ መሰረት ህጉ እንዲፈጸም አዋጁ እንዲፈጸም እና ይህ አዋጁን አስመስለው እያደረጉ ያሉትን ነገር ሙዚቀኛውና ባለድርሻው አካላት መንግስትም እንዲያውቀው ነው ይሄን ያደረግ ነው። ሁሉም ባለድርሻ አካላት ህዝብም ህብረተሰቡም እንዲሁም ባለሙያው ሁሉም ለዚህ ነገር እንዲተባበረንና ጆሮውን እንዲሰጠን ነው እንግዲህ የምንጠይቀው።
ማሩ የታወቅ ሙዚቃ አቀናባሪ ነው። እንግዲህ ኢትዮጵያ ውስጥ ብዙ ሙዚቃዎችን ታቀናብራለህ፣ ብዙ የታወቁ ሙዚቃዎችም አሉ። አቀናባሪስ ምን ይፈጥራል ትላለህ?
አሁን ይህን ነገር ስታየው በቃ ብዙ ነገር በቃ ማምረት ትጀምራለህ። ያው ብዙ ነገር ትፈጥራለህ እና ያነሳሳልም ደስል የሚላል። መጨረሻ ላይ እንኳን ደስ ያላችሁ ነው ምለው መላው የሙዚቃ ቤተሰቦች እና በጣም አመሰግናለሁ እናንተም ጆሮ ስለሰጣችሁ
በጣም እናመሰግናለን።
አይ ፍቅሙ ሙለታች እሊናይ አይ ክደሙ
Come on, come on.
እንግዲህ የዛሬ የጋቢና ዝግጅታችን በመጠናቀቅ ላይ ነው። የዕለቱ አብይ ዜና እንግዲህ በሶማሊያ የፓርላማ አባሎች የሀገሪቱን ፕሬዚዳንት በዛሬ ዕለት መርጠዋል። መሐመድ አብዱላሂ በቅጽል ስማቸው ፈርማጆ እንግዲህ ሁለት ዜግነት ያላቸው ናቸው። የሶማሊያ እና የዩናይትድ ስቴትስ ዜግነት ያላቸው ተመርጠዋል የሀገሪቱ ፕሬዚዳንት ሆነው። እኛም ዝግጅታችን በዚሁ ተጠናቋል። አብረናችሁ ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማ ነን። ዝግጅታችንን በቴክኒክ ያቀናበረው ሞክቤል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።